ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 13 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መጋቢት 13 ቀን 2005 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ችግሩ ስር ሰዶ መገፋት ካልጠፋ ውጣና አደባባይ ተናገር በይፋ ገፊህን ታግለግፋ ገፍቶ ከመጠፋ የተመቸተኛ ያልከፋህ ተጋደም የሰው ስጋም ብላ ጠጣ የሰው ልጅ ደም ያቀን እስኪመጣ ኑር ደልቶ ግዴለም ይድላ ተደላደል ይመችህ ተዝናና ህሊና ተራቁቶ ሆድህ ሞልቷልና ነገር ግን አንተኛው ልብህ የተከፋ ለወገንህ ያዘንክ ልብህ የተከፋ ችላ ማለት ትተህ የገፋህን ግፋ ከነ ልጅ ልጆችህ ጨርሰህ ሳጠፋ ያላቸውና የቀራቸው ከፋፍሎ ማጫረስ ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን ሀተታ ከዜናው በማስከተል እናቀርባለን። ከዚያም በማከታተል ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ጽሑፎችን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። የአሜሪካ የውጭ ጉዳይ መስሪያ ቤት በሰሜን ኢትዮጵያ በነበረው ጦርነት ሁሉም ተካፋይ ኃይሎች የጦር ወንጀል ፈጽመዋል ሲል ከሷል። ይህም የወያኔን አሸባሪ ኃይል ሻቢያን ወታደሩንና የአማራ ልዩ ኃይልን የሚጨምር ነው ተብሏል። አሜሪካ አገዛዙ ከኦነግና ኦህዴድ ጋር በመተባበር በወለጋና በሰሜን ሸዋ እንዲሁም በሻሸመኔና ዝዋይ ስለፈጸማቸው የሰብአዊ መብት ጥሰቶች የጅምላ ግድያ ማፈናቀልና እስር ምንም የጠቀሰው ነገር አለመኖሩ አሁንም ለወያኔ ያለውን ቅርበትና ፍቅር ያሳያል ተብሏል። ወያኔ በማይካድራ ይኖሩ የነበሩ አማራዎችንና ሌሎች በሺ የሚቆጠሩ ሰላማዊ ሰዎችን በአሰቃቂ ሁኔታ ፈጅቶ ከምዕራባውያን ምንም አይነት ማስጠንቀቂያ ካለመሰጠቱ ሌላ የምዕራቡ ሚዲያ ቁጥሩን አሳንሶ በትግራይ ባልተፈጸሙ ጉዳዮች ይፈተፍቱ እንደነበር አይዘነጋም። የሻቢያው የውጭ ጉዳይ ሚኒስትር በራሻ ጉብኝት በሚያደርግበት በዛሬው ዕለት ስለ ጉዳዩ ተጠይቆ የአሜሪካ የጦር ወንጀል ክስ ወያኔን ለመደገፍ የተፈጠረ የውሸት ክስ ነው ብሎታል። የአሜሪካ የውጭ ጉዳይ ሚኒስቴር የሰብአዊ መብት የሚጥሱ ጋዜጠኞችን የሚያፍኑ እያለ በሚያወጣው አመታዊ ዘገባ ብዙውን ጊዜ በፖለቲካ የማይጠሙትን አገዛዞች እንደሚኮንን ምዕራባውያን ታዛቢዎች ይናገራሉ። የሜክሲኮ ፕሬዝዳንት የአሜሪካ የውጭ ጉዳይ ቢሮን የሰብአዊ መብት ጥሰትና የጋዜጠኞች መብት ገፈፋን ክስ ሙሉ በሙሉ አጣጥለው የዘገባውን ደራሲዎች ውሸታሞች ብለዋል። ፕሬዝዳንቱ አንድሬስ ማኑኤል ሉዊስ ኦብራዶር አሜሪካ የዓለም መንግስት ነኝ ብላ ታምናለች ካሉ በኋላ የአሜሪካን የጦር ወንጀል በኢራቅ ያጋለጠው ጋዜጠኛ ጁሊያን አሳንጅ በአሜሪካ ተወንጅሎ በእንግሊዝ ሀገር በእስር እየማቀቀ ስለሌሎች ሀገሮች የሰብአዊ መብት መጣስ መክሰስ ጉዳዩን ያቀላዋል ብለዋል። አሸባሪ ወያኔ የቀረበለትን አጀንዳ ያጨበጨበ በሚቀበለው ፓርላማ ከአሸባሪነት ነጻ ተደርጓል። ለለውጥ ያህል 61 አባላት አሁንም አሸባሪ ነው ሲሉ ድምጽ ሰጥተዋል። በድንቁርና ከተፈጠው ጁንታ ስለሚለው ሲያሚው ግን የተባለ የለም።
አሸባሪው ወያኔን በአሁን ሰዓት ከአሸባሪነት መዝገብ ማንሳት ታሪካዊ ስህተት ነው። ወያኔ ከፍጥረቱ ጀምሮ ጸረ ኢትዮጵያ ሆኖ የተነሳ ድርጅት መሆኑ እየታወቀ በአገዛዙ በኩል በተደረገ ሴራ ከአሸባሪነት ለማንሳት መከከረ እየተደረገ መሆኑ ታውቋል። ሴራኝነት፣ ጸረ አማራነት፣ ተስፋፊነት፣ ተገንጣይነት የዚህ ድርጅት መገለጫ ባህሪያት ናቸው። ይህን እውነታ ከወያኔ ማኒፌስቶ ብቻ ሳይሆን በተጨባጭ ኢትዮጵያን በበላይነት በገዛባቸው 27 ዓመታት የአገዛዝ ባህሪው የተጠኑ ሴራዎችና በህዝብ ደም ፖለቲካ የመስራት ደመቀዝቃዛ ድርጅቶቹ መረዳት ይቻላል። የዚህ እኩይ ባህሪው ጥቅል መገለጫ የሆነው የኢትዮጵያ ብሔር ብሔረሰቦች ውድ ማንነት የሆነውን የሀገር መከላከያ ሰራዊት ከጀርባ የወጋበት በኢትዮጵያ ብሔር ብሔረሰቦች ልጆች ላይ በከፈተው ጦርነት የውጭ ኃይሎች ረጅም እጃቸውን ሰደው ኢትዮጵያን እረፍት እንዲነሱ ያደረገበት ሁኔታና የሄደበት ርቀት የኢትዮጵያና ህዝቦች ዋይ ክፍለ ዘመኑ ትልቁ የመከራ ምንጭ ሆኖ በታሪክ ተመዝግቦ ዛሬም በግብር ልዩ ቀጥሏል። ይህ የባንዳነት ወንጀል ከታሪክ፣ ከሞራል፣ ከህግ፣ ከፖለቲካ፣ ከብሔራዊ ጥቅም አንጻር በኢትዮጵያ ብሔር ብሔረሰቦች ዘንድ ይቅርታ የማያሰጥ የክፍለ ዘመኑ ታላቅ ወንጀል ነው። በአንጻሩ ደግሞ የኢትዮጵያ አገዛዝም ሆነ አሸባሪው ወያኔ ከሰላም ስምምነቱ ውጪ በመሄድ የሚያደርጓቸውን ከመርህና ከህግ ውጪ የሆኑ እንቅስቃሴዎችን በፍጹም ማውገዝ እንደሚገባ ተገልጿል። ይሁንና ከስምምነቱ ውጪ በሆነና ምክንያቱ ለህዝብ ባልተገለጸበት ሁኔታ በአሁን ሰዓት ትግራይ ውስጥ የነበረው የኢትዮጵያ መከላከያ ሰራዊት አካባቢውን ለቆ በአገዛዙ ሴራ ለወያኔ አስረክቦ በከፍተኛ ቁጥር ከትግራይ በወጣበት ሁኔታ በተከታታይ በተደረጉ 3 ዙር ጦርነቶች ምክንያት በከፍተኛ ሁኔታ የተጎዱና የአፋርና የአማራ አካባቢዎች ከጦርነት ጉዳት ባላገገሙበት ተፈናቃዮች ወደ ቀያቸው ባልተመለሱበት ወያኔ የአማራ መሬቶችን በወረራ ይዞ በሚገኝበት ሁኔታ ወያኔ አሁንም የአማራ አፋርንና አካባቢ ለመውረር የጦርነት ነጋሪት እየጎሰመና ቀስቀሳ ያደረገ ይገኛል። ከሁሉም በላይ የሰሜን እዝ አባላትን በግፍ የጨፈጨፉ ወንጀለኞች ተጠያቂ ባልሆኑበትና የሰማዕታቱ ደም ፍትህ ባላገኘበት የሀገር አንድነትና ሰላም ለማስከበር በህዝብ ተወካዮች ምክር ቤት የቀረበበትን አገራዊ የክተት ጥሪ ተቀብሎ የዘመተው የተሰወው የኢትዮጵያ ጥምር ጦር አባላት ክቡር ደም ባልደረቀበትና ከሀዘናችን ባልተጽናናንበት ሁኔታ የኢትዮጵያ ሀገራዊ ህልውና አደጋ ዋነኛ ምንጩ ወያኔና አገዛዙ መሆናቸው እየታወቀ ዛሬም በግብር ልዩ ሴራ አማካኝነት በአንድ ሀገር 2 የታጠቀ ኃይል እንዲንቀሳቀስና ሙሉ የኢትዮጵያ ህዝብ ሰላም አግኝቶ ወጥቶ እንዳይገባና ተኝቶ እንዳይነሳ ጥረት እየተደረገ ይገኛል። ከጉጂ ዞን ለሚመለከተው ሁሉ በሚል ርዕሰ ጉዳይ ለገበሬዎች ግልጋሎት የሚውል የዘር እህልና ማዳበሪያ ማጓጓዝ በተመለከተ እንደሆነ ያስረዳል። ደብዳቤው ሲዘረዘር የመኪና ታርጋ፣ የአሽከርካሪ ስም ጠቅሶ ግለሰቡ ከነገሌ ቦረና ወደ አዳማ እየተመላለሱ ስንዴና ማዳበሪያ እንዲጭኑ የተፈቀደላቸው መሆኑንና ትብብር እንዲደረግላቸው ይጠይቃል። ይህ ተስፋፊና ተገንጣይ ጠባብ ቡድን ለተፈናቃዮች የተዘጋጀውን የተለያየ እርዳታ ለግል ጥቅማቸው እያዋሉ መሆኑ ተደርሶበታል። እንደነዚህ አይነት ደብዳቤዎች ለበርካታ አሽከርካሪዎች ተጽፎላቸው ከቦረና ወደ አዳማ የስንዴ ዘር እየተባለ ጭነት እያመላለሱ መሆኑን መረጃዎች አስረድተዋል። በቦረና በድርቅ ለተጎዱ በሚል በርካታ ስንዴ ሌሎች እርዳታዎች መከማቸታቸው እንዳለ ሆኖ ይህ እርዳታ እየተዘረፈ መሆኑ ቀደም ሲል ከመግለጹ አቋያ ይህ ጭነት ወደ አዳማ መሄዱ እጅግ አሳስቧል። ነገሩን የበለጠ አሳሳቢ ያደረገው ደግሞ በዚህ ደብዳቤ ላይ የፈረሙት አቶ ታጁራ ኦዳ ቢላ የሚባል ሰው መሆኑ ነው። ይህ ግለሰብ በፊርማው ላይ የጉጂ ዞን ምክትል አስተዳዳሪ ብሎ ቢያስፈርምም የጉጂ ነዋሪዎች ግን ፍጹም አያውቁትም፣ ምክትል አስተዳዳሪ እንዳልሆነም ተገልጿል። መቼ እንደተሾመ የተገለጸ ነገር እንደሌለ መረጃ አቀባዮቻችን አስረድተውናል። አሸባሪው ኦነግና የኦዴ ታጣቂዎች በፈጸሙት ጥቃት የተፈናቀሉ አማራዎች ከፍተኛ ችግር ላይ እንዳሉ ታወቀ። ከወለጋ ዞን በነበሩ ጥቃቶች ምክንያት በተለያዩ ግዛቶች ተፈናቅለው ሰሜን ወሎ ዞን ጃራ የመጠለያ ጣቢያ የሚገኙ ተፈናቃዮች ድጋፍ ባለመግኘታቸው ችግር ላይ መውደቃቸውን ተናግረዋል። በርካታ በሰው ሰራሽና በተፈጥሮ ምክንያት የተፈናቀሉ ሰዎችን ከሚያስተናግዱ አካባቢዎች መካከል አንዱ ሆኗል። ባለፉት 4 ዓመታት አንዳንድ አካባቢዎች ከማንነት ጋር በተያያዘ በተፈጠሩ ጥቃቶች ተፈናቅለው ከገቡት መካከል የጃራ መጠለያ ጣቢያ ተፈናቃዮች የሚጠቀሱ ሲሆን እርዳታ እያገኙ እንዳልሆነ ተመላክቷል። በችግር ላይ ከሚገኙት መካከል ህጻናትን ጨምሮ በርካታ አዛውንቶች እንደሚገኙበት ለማወቅ ተችሏል። እንደ ውስጥ ምንጫችን ገለጻ ለተፈናቃዮቹ በሚል አንዳንድ ድርጅቶች ድጋፍ እየሰጡ ቢሆንም እርዳታው በፍጥነት እየተከፋፈለ አለመሆኑንም ለማወቅ ተችሏል። የአማራ ብልጽግና ፋኖን በተመለከተ ያዘጋጀውን ድብቅ ጸረዝባዊ ሰነድ ተጋለጠ። በአዲን ፋኖን ትጥቅ ለማስፈታት በድብቅ 13 ገጽ ሰነድ አዘጋጅቶ ለታችኛው ፈጻሚ ለማውረድ በዝግጅት ላይ ነው። በሰነዱ ላይ በግልጽ እንደተጻፈው በአካባቢው ውስጥ የሚንቀሳቀሱ ፋኖዎች ወደ የጸጥታ ተቋም እንዲቀላቀሉ ካልሆነ ግን ወደ ሰላማዊ ኑሯቸው እንዲመለሱ ካልተቻለ እርምጃ እንደሚወሰድባቸው ያትታል። ከባድ ወይም የቡድን መሳሪያ የያዙ ፋኖዎች ታጣቂዎች ካሉ በአስቸኳይ መሳሪያውን ለአገዛዙ ገቢ አድርገው ሌላ ተቀያሪ ነፍስ ወከፍ መሳሪያ እንደሚሰጣቸውም በሰነዱ ላይ ተገልጿል። ይህን ሰነድ ተፈጻሚ ለማድረግ በሁሉም ዞኖች፣ ወረዳዎችና ቀበሌዎች ከካድሮቹ ጋር መድረኮች እንደሚደረጉም በሰነዱ ላይ ሰፍሯል። ስለዚህ የኢትዮጵያ ሕዝብ ብሎም የአማራ ፋኖ ከወዲሁ የዚህን ያገዛዙን ሴራ በማወቅና በመረዳት ራሱን ለከፍተኛ መስዋዕትነትና የሀገር ነጻነት ለሚያረጋግጥበት ትግል እንዲያዘጋጅ ጥሪ ተደርጓል። የዕለቱ ዜና ከዚያ
በቃል።
ያላቸውና የቀራቸው ከፋፍሎ ማጫረስ ነው። ዘመኑ የጥራዝ ነጠቆች ሆነና ያነበበውም ያላነበበውም የጥንቱን የጣሊያን የማኪያቬሊ ጽሑፍ አነበብኩ በሚል አገዛዝና ከፋፍለ ግዛ ጽንሰ ሐሳብን ሊተነትን የሚነሳው ብዙ ነው። ከፋፍለ ግዛና ማደናገር ማዘናጋትን እንደ ስልት ለመጥቀስ ፈረንጅ ድረስ የሚያስኬድ አልነበረም። በባላባታዊ ስርዓት ጊዜ ሊወጉት ያሰቡትን ባላባት ለማዘናጋት ልጅ ይድሩለትም ነበር። ተንኮሉ አገር በቀልም ነው እውቀት ከተባለ እነመለስና ደቀ መዝሙሩ ኮሎኔል ማኪያቬሊን አንበን ወዘተ ብለው የሚቀባጠሩት
አነበብ አወቅን ብለው ሊታበዩብን እንጂ ቀድማያቶቻችን እንዳስተማሩን ቢሉ ሐቁን በተናገሩ ነበር። ከፋፍለግዛ ከፖለቲካ አስተዳደርና በተለይም ፍትህን ከካደ አገዛዝ ጋር እድሜ ልክ የተቆራኘ ነው። እንዳቅሚቲ ሁሉም በየልኩ ይዘቱን አውቆ በስራ ሊያውለውም ይሞክራል። ኮሎኔሉ ለስልጣን ሲደርስ ይዞት የነበረው ስልት የተፈጸሙትን ስህተቶች በከፊልም ቢሆን አምኖ በጣፋጭ ዲስኩር ኢትዮጵያዊነትን አጭሆ አገር ላድን መጣው የሚል ነበር። ፍቅር አንድነትን የሚሰብክ ነበር። ይህ በተለምዶ አነጋገር ተራ ሽወዳ ነው ያልነው እኛ ብቻ ነበር። ዘረኝነትን ስንፋለም ያን ሁሉ አመታት አፋልፈን አንድ ፍየል መላስ ኮሎኔል ሊያደናግረን ልንፈቅድለት አልቻልንም። የአሜሪካና የአረቦች ሹም ጠባብ ዘረኛ ነህ አልነው። ብዙዎችም አዘኑብን። ሙሴን ዘለፉ ብለውም ተቀየሙን። የኮሎኔሉ ግን ዋናው ፖለቲካ ዘረኝነት ከፋፍለ ግዛ ፍጃው ጨርሰው መሆኑ ራሱን ሊያጋልጥ ብዙ አልፈጀበትም። የጠባብ ብሔረተኛ ጎዳና በመከተልና ቄሮ መንጋን ህዝብ ላይ በማሰማራት ህዝብን እርስ በርስ ከፋፍሎ ሊገዛና በዘረኝነት ላይ ሊመካ መወሰኑን አጋለጠ። ዘረኛ ነውና መሰረታዊ ፖለቲካው ከፋፍለ ግዛ ነው። የአኖሌ ሐውልት ገንቢ ኮሚቴ አባል ነበርናም ጥላቻና ክፍፍልን ከማራገብ የራቀ አቋም ኖሮት አያውቅም። በቀና አቋምና ፖለቲካ ህዝብን ሊያግባባ ባለመቻሉ የቀረው ያው አምባገነን ይዘቱን ይፋ ማድረግ፣ ግራ ቀኙን ማሰር፣ ማጋዝ፣ ፍትህን መርገጥ፣ ከፋፍሎ ለመፍጀት ለማፋጀት መጣር ሆኗል። ከዚህ ሌላ የሚጠበቅ የለም። ጠላት ያለውን የአማራ ህዝብ በተለይ በቅድሚያ በአውራጃ ሊከፋፍል በሰፊው ሲጥር ነበር። ጎንደርን ለሁለት ሰሜንና ደቡብ ጎንደር፣ ጎንደርን ከጎጃም ከወሎ ከሸዋ ግን ይህ አውራጃዊነት አሊስ ሲል ደግሞ ሁሉንም በጅምላ ለፍጅት መዳረግ። የኮሎኔሉ ችግር በዚያው አንጻር ኦሮሞ የሚለውም ራሱም በዚሁ አውራጃዊነትና በሃይማኖት ልዩነትም እርስ በርስ የተከፋፈለ መሆኑ ነው። ፋኖ ተነስቶ ወያኔን ጥግ በማስያዝ የነፍስ አድን ሚና ከተጫወተ በኋላም ፋኖን በየፈርጁ የወሎ የጎጃም የሸዋ ወዘተ በሚል ለመከፋፈል ከፍተኛ ጥረት ሲያደርጉ ቆይተው እነሆ አሁን በፋኖ ላይ ይፋ ጥቃትን ሲያውጁ በመጋጃቸው ኦዴፓ አማራ ብልጽግና ስር ያሉ ልዩ ኃይሎችን በፋኖ ላይ አስነስተው አማራውን እርስ በርስ ሊያጫርሱ ጀምረዋል። ከፋፍለህ አጫርስ። ይህንን ተራ ተንኮል ህዝብ ተረድቶ ውድቅ ማድረግ አለበት። በሁኔታው ሂደት የህዝብ ዋና ጠላት ሆኖ ያለው የትላንቱ ባዴን እና የዛሬው አዴፓ አማራ ብልጽግና ነው። ለነዚህ የሚታዘዝ የአማራ ክፍል ካለ ሰልፉ ከዘረኞቹ ጋር ነው ማለት ነው። ሰው ጠፋ እንዴ እነዚህን ከሃዲዎች ቀንድቦ የሚያሳርፍልን የሚል በስቷል። በዚያው ልክ ደግሞ መቻቻል መተሻሸት አለ። ፍቃድ ጥየቃ ከነሱም አለ። አገዛዙ ህፃናትን ሳይቀር እናቶችን ሳይቀር እያፈነ ነው። ፋኖን ላንዴም ለሁሌም ማጥፍቼ ወልቃይት ጸለምት ወዘተን ለወያኔ እመልሳለሁ ብሎ ወስኗል። ከወያኔ ጋር ለሚያደርገው የሚስጥር ውይይትና የነገም ስምምነት እንቅፋት ይሆናሉ የተባሉት ፋኖዎች ናቸው። እርስ በርስ እንዲሉም ፋኖን በአማራው ልዩ ኃይል ማስመታቱ ማፋጀቱ ብልጥ ዘዴ ነው ተብሎ በኮሎኔሉ ታምኖበታል። በሰሞኑ እያየን ያለነውና ሊቀጥል የታቀደውም ይህ ነው። ለዚህም ነው የአማራው ህዝብ አንድነቱን አጠናክሮ በዋናው ባንዳና ካሃዲ በውስጥ ጠላቱ ሆነው ባሉት ዘመናዊ ታምራት ላይኔዎች ላይ ደመቀ መኮንን ወዘተ ላይ መነሳት መዝመት ያለበት። እነሱን ካላስወገደ ዘረኞቹን ኮሎኔሉን ሊጋተር አቅም አይኖረውም። ፋኖ ከተበላ ደግሞ ተከላካይ ኃይል ማቋቋሙ ቀላል አይሆንም። ይህን ከተረዳንና ከተጋተርናቸው ኢትዮጵያን እንጠብቃለን። ዘረኞችና ባንዳዎችን እናደባያለን። ባንዳና ከሃዲን እንዋጋ። ዘረኝነት ይውደም።
ኢሃፓና ህዝባዊ ራእዩ
ትግል ውድ ህይወት የሚገበርበት ከባድ መከራን መቀበል ግድ የሚሆንበት ነውና ለምን አላማ ለማንስ ጥቅም መስዋዕት እንሆናለን እንሰቃያለን ለሚሉት መሰረታዊ ጥያቄዎች ምላሽ መስጠቱ ቀዳሚ መሆን አለበት። ግለሰብን ለማንገስ ወይም ቁንጮ ለማድረግ ብቻ የሚደረግ ትግል አሳዛኝ ቢሆንም ቢያንስ አላማው ግልጽ ነው። ትግል አላማ ያሻዋል። የፕሮግራምን ነጥቦች ከበሳል ድርጅቶች ቀርቶ ከመደርደር ባሻገር ጠለቅ ያለና ራሱን የቻለ ራይ ያስፈልጋል። ለህዝብና ለሀገር የሚደረግ ትግል ደግሞ ህዝባዊ ራይ ከሌለው የትም አያደርስም። ኢያፓ ለአራት አስርት አመታት ጸንቶ የታገለው እስትንፋስ የሚሰጠውና የሚያጠናክረው ህዝባዊ ራይ ስለነበረውና ስላለውም ነው። ስለዚህም ያለፉትን የኢሃፓ አቋሞች ለመመርመር እንደቃጣ ነው ሁሉ ኢሃፓ ህዝባዊ ራዩ የሚለውን መዳሰስ እንፈልጋለን። ኢሃፓ በ1964 ዓመተ ምህረት የተመሰረተው መሬት ላራሹ መብት ለሰርቶ አደሩ ህዝብ ብሎ ለአመታት ሲታገል ከነበረው እንቅስቃሴ ተወልዶ ነበር። መሰረቱ ህዝባዊ ስለነበርም ራዩ የጥቂቶችን ኢትዮጵያ በትግል ለውጦ ብዙሃኑ ለማድረግ ነበር። የወቅቱ ስርዓት ለጥገና ለውጥ እንኳን ክፍት ባለመሆኑ በመፈንቅለ መንግስት ይወገድ ዘንድ ሙከራ ተደርጎበት እንደነበርም የሚታወስ ነው። ለዚህ ሙከራ የሰጠው ምላሽ ደፈሩኛላቸውን መግደል ወይም አስከሬናቸውን ሳይቀር በአደባባይ መስቀል እንደነበረ በነቢት ወድድ መኮንን ነጋሽ በነገርማሜና መንግስቱ ንዋይ ላይ የደረሰው እርምጃ በነደጃዝማች ታከለ ወልድ ሐዋርያት ላይ የደረሰው ምስክር ነው። ተማሪዎችም በዚያን ጊዜ ለአባባ ጃንሆይ አቤቱታ አቅራቢ እንጂ ተቃዋሚ አልነበሩም። ስርዓቱ ለውጥን ማስተናገድ ሲያቀተውና በአጉራችንና በዓለም አቀፍ ደረጃም ነፍስ የነበረው ለውጥ ንፋስ ኢትዮጵያንም ተነሺ ሲላት ታሪክ ሁለታቸውን የማይረሳው ጀግናና ሀገር ወዳድ ምሁሮች አድሃሪውን ስርዓት በስር ነቀል ለውጥ ለማስወገድ ትግል ጀመሩ። በነበረው የትግል ሁኔታና የኃይሎች አሰላለፍም በሪዮት ወደ ግራ ማዘንበላቸው የግድ የነበረ ሲሆን ይህንን በመጻረር ሌላ አማራጭ ሆኖ ይቀርባል ነበር። ብሔራዊ ራይ የነበረው ከበርቴ በቦታው ስላልነበረ አቀባባይና የባት ተለጣፊ ቅጥረኞች ህዝብን የሚስብ አማራጭ ማቅረብ አልቻሉ። በሁሉም ማንገብጋቢና ሀገራዊ ጥያቄዎች ላይ መልስ ሊሰጥ ደፍሮ የተነሳውና የቃጣው ተራማጁ ክፍል ስለነበር ባለው ሪዮት መሰረት ምላሽ ሊሰጥ ሞክሯል። ኢያፓ በዚያን ጊዜም ቢሆን ህዝባዊ ራይን መሰረት አድርጎ ለሀገር ሉዓላዊነት ጸረ ኢምፔሪያሊስት ወይም ጸረ እጅ አዙር ቅኝ አገዛዝ ትግል ሲያካሂድ በመብት ደረጃ ደግሞ የአጼው ስርዓት ተወግዶ ህዝባዊና ዲሞክራሲያዊ ሪፐብሊክ እንዲቋቋም ታግሏል። ይህ ትግል ከህዝብ ትግል ጋር ተደምሮ ለየካቲት 66 አብዮት መፈንዳት ምክንያት ሲሆን በአብዮቱም ወቅት ኢሃፓ ራዩን አጥፎና ሰርዞ ሹመት ይበቃኛል ብሎ በክህደትና በባንዳነት ጎዳና ሳይነቅ የምርጥ መኮንኖች አገዛዝ በጊዜያዊ ህዝባዊ መንግስት ይተካ ብሎ ህዝብን አነሳስቶ በሰላም መታገሉ ይታወሳል። የመኮንኖቹ ጥርቅምና የወቅቱ አጋሮቹም ኢሃፓ ባካሄደው ፖለቲካዊ ትግል ስለተሸነፉ በኢያፓ ላይ ጦር አውጀው ህዝብን የመፍጀት ዘመቻ መክፈታቸው በታሪክ የተመዘገበ ነው። ዛሬ ታሪክን አጥፊዎችና ዳክም ወንጀል ፈጻሚዎች በመወላ ያፓ በደርግ ላይ በከተማ ጦርነት አወጀ ብለው ቢቀላምዱም ያፓ በሰላም ሲሰለፍና ሲታገል በየቀበሌው በሰራተኛው ቀን ሜዴይና ሌሎች ጊዜዎች በጅማ በአፋ በአሰበ ተፈሪ ወዘተ በዘመቱት በእነ አሊ ሙሳ በብቸና ህዝብ ላይ ግፍ በፈጸሙት በእነ ሻለቃ እንዳለ ተሰማ ወዘተ ግድያው ተፋፍሞ ነበር። ደርጉ በመስከረም 21966 ባወጣው ያስቸኳይ ጊዜ አዋጅ ይዘቱና አቅጣጫው ምን እንደነበረ ያሳየ ሲሆን ኢህአፓ ለዓላማው በሰላም ሲታገል ቆይቶና አያሌ መስዋዕትነትን ከፍሎ ያለ የይፋ ጦርነት ሲታወጅበት ደግሞ ወደ ራስ መከላከሉ አምርቷል። ኢህአፓ የህዝብን ራይ ለሹመት አሳልፎ ሳይፈጥም ደርጉ የህዝብ ድርጅት ጽፈት ቤት አባል ሆናችሁ ጭቆናይን አጅቡልኝ ሲልም አሻፈረኝ ብሏል። በዚህም ሆነ በሌሎች ጉዳዮች ሁሉ ኢህአፓ ውሱን ድርጅታዊ ጥቅምን በማስቀደም የህዝብን ጥቅም አሳልፎ ስላልሰጠ ለጠመንጃና ለድጋፍ ሲል ለሻቢያ አልተጎነበሰም። ለሚኒስትርነት ሹመት ሲል ለመንግስቱ ኃይለ ማርያም አልሰገደም። ለባዳን ድጋፍ ሲል ኢትዮጵያን አልካደም። ኢህአፓ ህዝባዊ ራዩን ጠብቆ የታገለ በመሆኑም ደግሞ ብዙ ስቃይና መከራ ደርሶበታል። ገዥነን ባዮችም ባዕዳንም እና ወያኔም ወክተውታል አድምተውታል። ዛሬም ይህን የትግል ታሪኩን ሊያጠፉ የተነሱ ኢምንቶች ዘመቻ ከፍተውበታል። ይህ ሁሉ ጥላቻ፣ ይህ ሁሉ ዘመቻ ለምን ስንል ደግሞ የዘማቾቹን ማንነት በማጤን ብቻ መልሱን እናገኘዋለን። ትናንት ቀይ ሽብር ተሳትፈው ህዝብን የፈጁና ያሰቃዩ ጸረ ኢትዮጵያ ሟች የመለስ ሎሌዎች፣ ዲሞክራሲ ከመጣ ህዝብ ለፍርድ ያቀርበናል ብለው የሰጉ ወንጀለኞች፣ ከዳው ህዝብን ድርጅትን የጎዱ ግለሰቦች፣ በሞት ለተወሰደ አምባገነን መሪያቸው ያደሩ ጥቅም አሳዳጆች ናቸው ዛሬ በኢህአፓ ላይ የሚዘምቱት። ህዝብ ግን ለኢህአፓ ያለው አመለካከት ቀናና የድጋፍ ነው። በኢህአፓ ትግል መብቱ ይከበር ሲባል አይቷል። በኢህአፓ ሁሉም ኢትዮጵያዊ ብሔረሰብ ሃይማኖትና ጾታ ሳይለይ ሲታገል አይቷል። ኢህአፓ ለጥቂቶችና ለምርጦች ጥቅም ሳይሆን ለብዙሃኑና ለጋራ ሀገር ሲዋደቅ ተመልክቷል። ኢህአፓ ራዩ ሌላ ሳይሆን የህዝብ መሆኑ በገቢር ማስመስከሩን መዝግቧል። የህዝብ አለኝታና ደመላይ ሲል ኢህአፓን የሚጠራውም አለ ምክንያት አይደለም። ዛሬ በተለይ በቃሉ የማይረጋ ወኔው ከክር የቀጠነ ለጥቅም ተሯሯጭ ጽናት አልባ መስዋዕትነትን ፈሪ የምላስ አርበኛና የባድ ሎሌዎች የፖለቲካውን መድረክ ባጠበቡበት ወቅት የኢህአፓ ግትር ህዝባዊነት፣ ድፍረትና ቆራጥነት፣ ሞት አይፈሪነት፣ ንጹህ ሀገር ወዳድነትና ጽናት ለህዝብ በጎ ትዝታና ተስፋ ሰጪ ትውስት መሆኑ ግልጽ ነው። ኢህአፓ በዓላማው መጽናቱን ግትርነት ወይም በቅርቡ አንድ ምሁር እንዳለው በድድብናም ሊፈርጁት የሚፈልጉ እንዳሉ ግልጽ ነው። በአቋም መጽናት እንዲህ ባሉታዊ ከተፈረጀ ለመጣው ባለስልጣን ሁሉ መጎንበሱ ደግሞ ብልግነት መሆኑ ነው። ሐቁ ግን ሌላ ነው። ለአጽም ለአሜሪካን ማደር፣ ለደርግ አማካሪና ደጋፊ መሆን፣ ወያኔ ሲመጣ ደግሞ ልጆቼ ወይም ዲሞክራቶች ብሎ መደገፍ ነው በከፍተኛ አሳፋሪ ድድብናና አድርባይነት መመዝገብ ያለበት። ይህን አይነቱ አቋም ቢስነት ነው ራይ አልባነትን የሚያሳይ። ማለትም መርህ ስነ ምግባር አጥቶ ለሶስት ስርዓት ማደር ለምሳሌ፣ ከዚያም ከህዝብ ጎራ ለመደባለቅ ደግሞ መፍጨርጨር። ኢህአፓ ይህ አይነት ውሽልሽል መንፈስ ዝርም አይለበት። ጽኑ ሆኖ የሚቆየው ደግሞ ጊዜ ይቀየር ያለውን አቋም ባለመቀየር ሳይሆን ህዝብና ሀገርን ማስቀደም የሚለውን መርሁን ባለመለወጥ ነው። ለደርግ አድሮ ደርግን መክዳት፣ ከዚያም ለወያኔ አድሮና አምባገነናዊነትን ደግፎ መሰለፍና ከዚያ ደግሞ ተቃዋሚ ነኝ ማለት ለምሳሌ ብልህነትን ሳይሆን ለሆድ ማደርን፣ መዋለልን፣ ቋሚ ራይ ማጣትን አመላካች ነው። ነጋ ጠባ ወደ ትቢያ እየተጣለ የሚነሳ ራይ ህዝባዊ አይደለም። ያለፈው ለመጪው ድል ዳል ነውና የኢህአፓ ራይም ዛሬም የህዝብ ምኞትና ህልም መሰረት ያደረገ ነው። ዘንጀሮ መቀመጫይን አለች እንደተባለው በቅድሚያ ጭንቀታችን ሀገራችንን ይመለከታል። ወያኔ ሊያጠፋት የሚጥረውን ውድ ኢትዮጵያችንን በተመለከተ ኢሃፓ የህዝብ ዲሞክራሲያዊ መብት ተከብሮ እኩልነት ተረጋግጦ አንድነቷ በዚሁ መሰረት እውን ሆኖ እንዲገኝ ይመኛል። የሚያገር አንድነት በመብትና በእኩልነት መረጋገጥ ላይ ተገንብቶ ይገኝ የሚል አቋም ነው። የኢሃፓ ኢትዮጵያ ታላቅነቷ በህዝቧ ስምረትና ብልጽግና በመብቱ መከበርና መጠበቅ ላይ የሚከሰት ነው። በተጨባጭ ደግሞ ኢሃፓ የፌደራል አወቃቀር ምናልባት ለዚሁ ግብ የተሻለ አማራጭ ነው ብሎም ያምናል። ይህንን አማራጭ ከደርግ በፊትም ኤርትራም ችግር መፍቻ ብሎ አቅርቦ እንደነበር የሚታወስ ነው። ወደፊትም ቢሆን ኢሃፓ ያለው ራይ ሰፋ ያለ የህዝቦችን አንድነት የሚፈልግ በመሆኑ ሀገሮችና ህዝቦች ተባብረው ካልቆሙ ሀያላን ሀገሮች መቋቋም አይችሉም ባይ ነውና ከዛሬ የንዴትና የቂም በቀል ስሜት ባሻገር ህዝቦች የሚያብሩበትና ከጦርነት አባዜ የሚላቀቁበትን መንገድ ይሻል። ይህ ደግሞ በሁሉም መስክ ከትምክትና ከጥበት መላቀቅን ጽንፈኛና ጎጂ ከሆነው በእርተኝነት መራቅን የግድ የሚል ነው። ኢሃፓ ለኢትዮጵያ ያለው ራይ ዛሬ ባለም ደረጃ የራ መላያ ሆና ያለችውን የሚፍቅና የሚሰርዝ ነው። በመሆኑም ትናንት አምኖበት የቅይጥ ኢኮኖሚ እንዳለው ሁሉ ዛሬ ደግሞ የህዝብን ጥቅም የማይጸረርና ለከት ያላጣ የነጻ ገበያ ስርዓትን ይደግፋል። መሰረቱ ብሔራዊ ነጋዴዎችና ከበርቴዎች ላይ የቆመና የህዝብን የኑሮ ደረጃ ከፍ የሚያደርግ ብዙሃንን መረን ለቀቀና ጽፍን ብዝበዛ የማያደርግ ሆኖ ሀገሪቷን ግን የሚያለማና የሚያበለጽግ የኢኮኖሚ እንቅስቃሴን ይመርጣል። የሀገሪቷ ሀብትም ለባድ የማይጋዝበት ወይም ቁልፍ የምርት ተቋሞች ለባድ አሳልፈው እንዳይሰጡም ፈላጊ ነው። ህዝብ በተለይም ሰርቶ አደሩ ህዝብ የላቡ ተጠቃሚና በኢኮኖሚው መስክ ወሳኝ እንዲሆን ይመኛል። የኢሃፓ የሀገር ግንባታ ራይ ህዝብን ያቀፈና በህዝብ ጥረት የሀገርን ግንባታ የሚፈልግ ብቻ ሳይሆን ሰርቶ አደሩም ህዝብ በቅድሚያ የእድገቱ ተጠቃሚ መሆን ይገባዋል የሚል ነው። ከዚህ ባሻገር ደግሞ የኢኮኖሚ መስክም ለጉዳዩ መሃይም በሆኑ እቅድ አውጪዎች ወይም ዘራፊዎች እጅ እንዳይገባ ማድረግ ይሻል። ኢሃፓ እንደ ህዝባዊ ድርጅት ራዕይ ብሎ ሲሰለፍ ደግሞ በመጀመሪያ ደረጃ የሀገር ወይም ብሔራዊ ራዕይ ባለቤት ህዝብ ራሱ ነውና የህዝብ መብት መከበር ወሳኝ ነው ይላል። ደጋግሞ እንደገለጸው የህዝብ ዲሞክራሲያዊ መብት ያልተገደበ መሆን አለበት። ስለሆነም በሰበብ አስባቡ የህዝብን መብት ሊገድቡ የሚሹ ኃይሎች ጋር አይስማማም። በኢሃፓ ራዕይ የህዝብ የመደራጀት መብት፣ የህዝባዊ ድርጅቶች ነጻነት፣ የጽሑፍና የንግግር ነጻነት፣ የመምረጥና የመመረጥ መብት ወዘተ በሞላ ገደብ አልባ ናቸው። መብት ሲልም ለብዙሃኑና ብዙሃኑ ለደገፉት አቋም ብቻ ሳይሆን በተለይም ተቃዋሚ ሐሳብ ላላቸው ለዳጣም በስልጣን ያለውን ኃይል ሊቃወሙ ለሚሹ ክፍሎች እውን የሚሆንና የሚረጋገጥ መብት ማለት ነው። ማንም ኢትዮጵያዊ በፖለቲካ አቋሙ የተነሳ ምንም ጥቃት እንዳይደርስበት የሲየል ወይም የጥካኔ ድብደባዎች በማንም እስረኛ ላይ እንዳይፈጸም ማገድ፣ የህፃናት ሙሉ መብት ማስከበር፣ የሴቶችን ሙሉ መብት ማስከበር፣ ሃይማኖቶችን እኩልነት ማረጋገጥና መንግስትና ሃይማኖትን መለየት ወዘተ። ኢሃፓ መብት ሲል የሚያካትታቸው እነዚህ ነው። በኢትዮጵያ ምድር ሁሉም ኢትዮጵያዊ የፍትህ ባለቤት ሆኖ በህግ ፊት እኩል ሆኖ መብቱ ተከብሮ ሳይሸማቀቅ ቀና ብሎ በዜግነቱ ኮርቶ የሚኖርበትን ሀገር እውን ማድረግ። ይህ የኢሃፓ ራዕይ መንግስት የሚባለው ተቋም ለህዝብ ታዛዥና ተገዢ መሆኑን የግድ የሚል ነው። እስከዛሬ በአገራችን መንግስት የተባለው ተቋም በህዝብ ላይ የቆመ ጸረ ህዝብ የሆነ ነውና የአዲሲቷ ኢትዮጵያ መንግስት በህዝብ የተመረጠ በህዝብ ሊወገድ ሊነሳ የሚችልና የህዝብን ወሳኝነትና የበላይነት የማይነጥቅ ይሆናል። ይህንንም ለማረጋገጥ ለመደንገግ ህዝብ በወኪሎችና በአዋቂዎች አስረቅቆ በውሳኔ ህዝብ በነጻ ፍላጎት የሚያጸድቀው ህገ መንግስት ይኖራል ማለት ነው። ህፃናት በትምህርት ገበታ በመገኘት ፈንታ በመንገድ አዳሪነት ለልመና የሚዳረጉባት ኢትዮጵያ በኢሃፓ ራዕይ ውስጥ የለችም። ወጣት ሆኑ ሌሎች ሴቶች ለሴተኛ አዳሪነት እንዳይገደዱ፣ ህዝብ የመጠለያ ቤት የማግኘት መብቱ እንዲጠበቅ፣ በበቂ የመመገብ ችሎታ እንዲኖረው፣ ለልጆቹ የትምህርት መብት፣ ለቤተሰቡ የኑሮ የህይወት ዋስትና እንዲኖረው ማረጋገጥ የኢሃፓ ራዕይ አካል ነው። የጤናው አገልግሎት ተስፋፍቶና አጥፊ በሽታዎች ተገድበው እንዲገኙ ማድረግ፣ ጎጂ ባህሎችን ማስወገድ፣ ለአዛውንት እንክብካቤ ማድረግ፣ የህዝብን ትስስር ማበረታታት፣ ማንም ሀገር ጥሎ እንዳይሰደድ መጣር፣ እንዲሁም የእስር ቤቶችን ቁጥር ማመንመንና መቀነስ ወዘተ። ራይን የኖርኖ ካለው ቅዠት መለየት ያሻል ማለት ነው። ሀገራችን በዜጎች ተከብራና ልጆቿን አስከብራ ትገኝ ዘንድ ደግሞ ከባድ ቁጥር ነፃ መሆኗ ይግድ ነው። በመሬታችን የባድ ጦር ከቶም እንዳይሰፍር፣ የሀገራችን ሉዓላዊነት በባድ ኃይል ከቶም እንዳይደፈር ማረጋገጥ ማለት ነው። ይህም እንዳለ ሆኖ ከውጭ ሀገሮች ጋር በጋራ ጥቅም ላይ የተመሰረተ ግንኙነትን በማድረግና የአፍሪካ ህዝብ የአንድነትን ትግል በመደገፍ ሀገራችን ሚናዋን እንድትወጣ አስፈላጊ ነው። ህዝባዊ ድርጅት ህዝባዊ ራዕይ ያሻዋል። ይህንንም ራዕይ በኢትዮጵያ ላይ ከሚነሱት ሀገር አጥፊዎች ተቃውሞ የተነሳ ከመቅስበት የሚያጥፈውና የሚሰርዘው ሳይሆን ለሀገር ሉዓላዊነት በጸና አዎን በጸና መንፈስ የሚያድሰው ነው። ወደ መሰረቱ ስንሄድ ደግሞ ዋናው ጉዳይ ኢትዮጵያን ለዜጎቿ መልሶ ማስረከብ ማለት ነው። ዛሬ ኢትዮጵያ የልጆቿ አይደለችም። ቀማኛና ጥፋቷን የሚመኝ ቡድን ከህዝብ ነጥቆ ተቆጣጥሯታል። ለህዝቧ ሲኦል ገሃነም አድርጓታል። ይህንን እርግማን ማስወገድ ነው የኢህአፓ ራዕይ። ለራሱ ውሱን የፖለቲካ ስልጣን መዋደቅ ሳይሆን ለህዝብ መብትና የሀገር ባለቤትነት መታገል። ራያቸው ቤተ መንግስት አዳራሽ ላይ ከሚዋዝለው ወይም ከሹመኛና ገንዘብ ዙሪያ አለው አለው ከሚለው ክፍሎች ኢህአፓ የተለየ መሆኑን ባካሄደው ትግል የደም ዋጋ ከፍሎ አስመስክሯል። ኢህአፓ ዛሬ ዋናው ተልእኮ ህዝባዊ ራዩን መጠበቅና አለመበረዝ አለመሸርሸር ነው። ፍራንክ ሲያቃጭል መርህን አለመርሳት፣ በጽናት አዎ በጽናት ግትር ድርቅ ብሎ ህዝባዊ ራዩን እውን ማድረግ፣ ማን ያውራ የታገለ ለህዝብ ሲል የተሰዋ መከራ የተቀበለና ህዝባዊ ራዩን ያልካደ
Yeah.
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢሃፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የፈከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ሕይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካህዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚፍነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢሃፓ በኢትዮጵያ ሕዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓመተ ምህረት የኢትዮጵያ ሕዝብ አርነት ድርጅት በሚል ስያሜ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓመተ ምህረት አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቡ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢሃፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ የህዝብ ጥያቄዎች ሲታገሉ ክቡር ህይወታቸውን ቤዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የመስረታ አድሚው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢሃፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺህ በሺህ ወጣቶች የኢሃፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢሃፓ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህሊና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረታን ስተው የተፋለሙ የኢሃፓን ስፋጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ኢሃፓ ክቡር አላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢሃፓና ለህዝባቸው ቤዛ የከፈሉ የጦሩ አባላት የሆኑ የኢሃፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢሃፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ የድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢሃፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዴሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢሃፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓመተ ምህረት ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከገባ ድረስ ካንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የአባ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የአባ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። የአባ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የአባ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የአፓን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ ፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ተነበረውን ብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ የአፓ ስር የተደራጀው ጭቁን ወታደሮች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና 50 ለቃ ወልደ መንህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛ ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳራ 13 ቀን 1967 ዓ.ም ቀዳሚ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃፓ አባላት ነበሩ። ደርግ የአፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13/1967 የግፍ ርሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። ስድስቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋዬም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ 50 ለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ? ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና የአንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የአፓን መዋቅር ለመዘርጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን 2ቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የአፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። የሶስቱ ወጣት መኮንኖች፣ የሶስቱ የህዝብ ልጆች፣ የካፒታን ጸጋዬ፣ ዮሐንስ ፍትዊና ተስፋዬ ታከለ ሞት በኢህአፓ ላይ የደረሰ የመጀመሪያ አስደንጋጭ ዜና ነበር። የኢህአፓ የአገር ቤት እንቅስቃሴ እውን ከሆነ ወዲህ ባሉት ጊዜያት አያሌ ወታደሮችና መኮንኖች በጭቁን ወታደር ድርጅት ስር ተሰልፈው ለድርጅቱ ዓላማዎችና ለህዝባዊ ስርዓት መስፈን ያላሰለሰ ትግል አድርገዋል። የኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ፍትህና እኩልነት የሰፈነባት ህዝባዊት ኢትዮጵያ ትመሰረት ዘንድ በጽኑ የታገሉት ወታደሮች ምንጊዜም ራሳቸውን መስዋዕት ለማድረግና በፈለጉበት ስፍራ ሁሉ ቀድመው ለመገኘት የፈጠኑ ነበሩ። በተመደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም የተዘጋጁ። በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ኢህአፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
መቼ ደስታ ፈለኩ ለግሌ ደስታ በጅምር ቀረኝ ውስጥ ምኞቴ መቼ ደስታ ፈለኩ ለግሌ ብቻ በጅምር ቀረ እንጂ ውጥኑ ምኞቴ እሾሃ መከላይ አለሙን ነቃቅለን መልካም ፍሬ ሚዛ ንጹህ ዘራቅለን ባገኘነው ፍሬ በፍቅር ህይወት ለመኖር ነበር የኔ ፍላጎቴ።
አብረን እንነሳ ከዘለዳው። ችግራችንም አንድ ህልማችንም ያው ነው፣ አንዱን ከሌላኛው የማንለያየው፣ ማጭበርበር ማታለል የማያስፈልገው። እውነተኛው ትግል ህይወት ጠያቂ ነው፣ የትም ሸሽቶ አልወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ፣ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ። አንደኛው ባጠፋው ሌላው ይወቀሳል፣ ሌላኛው ባለማው ሁሉም ይወደሳል። አንድ ነው እጣችን ወይ መልማት ወይ መጥፋት፣ በሌለ ነገር ላይ አያሻም መጓደል። እንቁም ተባብረን ለሐቀኛ ትግል፣ እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች እያቸው ለይተህ፣ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነት ግን ጠብቅ ለሀገር ተሰውተህ፣ ተማመን በህዝብህ ተማመን በራስህ። ኑሮውን የሚያከብር
እምነቱን ያጠና ህይወቱን ለማደስ አይፈጥርም ችግርን አይለግምም በራስ ራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ይሆን ይሰነዋል ለሌላው አሳቢ አዛኝ ተጨናቂ የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ እክልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል ባፉ ወርዶ ጠምዶ በጠላው ይሸሻል ካልታመመ መቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ ትውሉ ሰው እያሻል አገር የሚሠራ ለምን ዞር በላት በል እንዋል ባተካራ ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገትሮ ድንጋዩን ነቅሎ ተክሉን ጉቶ ምን ያቀዣብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኮን የተቆራኘ ነው ዕጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ ይልቅ ህዝባችንን እናብቃው ለክብሮ እንደ ሰው ሰው ሆኖ ይኖር በሀገሩ
በድምር ቀረኝ ውስኑ